የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ረቡዕ ዕለት በአምስተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ስብሰባ ላይ ተገኝተው በተለያዩ ጉዳዮች ላይ የተወያዩ ሲሆን በውይይታቸው ባነሷቸው አንኳር ጉዳዮች ዙሪያ ከጋዜጠኞች ጋር ቆይታ አድርገዋል። ሁለቱ ባለስልጣናት አፍሪካ ህብረትና የተባበሩት መንግስታት ድርጅት በ2060ና በ2030 የዘላቂ ልማት አጀንዳዎችና በሰብአዊ መብት ጉዳዮች የጋራ ማዕቀፍ ዙሪያ መወያየታቸውን አስታውቋል። መሪዎቹ ዓለም አቀፍ ማህበረሰቡ በአፍሪካ ለኮቪድ-19 ወረርሽኝ ምላሽና በክትባት ስርጭትን ለማሳደግ በጥራትና እርግጠኛ በሆነና ለረጅም ጊዜ የሚቆይ መድኃኒትን በመስጠት ምላሹን እንዲያሳድጉም ጥሪ አድርገዋል። ሁለቱም ባለስልጣናት ኦሚክሮን በተሰኘው አዲሱ የኮቪድ-19 ዝርያ እንዳሳሰባቸው የገለጹ ሲሆን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ከአዲሱ ኦሚክሮን ዝርያ መገኘት ጋር ተያይዞ አንዳንድ ሀገራት በደቡብ አፍሪካ ላይ የጣሉት የጉዞ እገዳ ተገቢ አይደለም ሲሉ እንዲገልጸውታል።
ኦሚክሮን ለአንሳም ደላ ሬጅን አፍሪካ
ከአዲሱ የኮቪድ-19 ዝርያ መገኘት ጋር ተያይዞ ደቡብ አፍሪካ ላይ የተጣለውን የጉዞ ገደብ አስመልክቶ ከተባበሩት መንግስታት ድርጅት፣ ከአፍሪካ ህብረት ድርጅት አባል አገሮችና እንዲሁም ከዓለም የጤና ድርጅት በተጨማሪም የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ ከሌሎች ተቋማት ጋርም ጭምር በመሆን እገዳው ሳይንስን መሰረት ባደረገ ውሳኔ አይን ኢፍትሃዊ መሆኑን ለነኚህ ሀገሮች ለማስረዳት በመስራት ላይ እንገኛለን። ይሄ ቫይረስ በደቡብ አፍሪካ መገኘቱ ከመረጋገጡ አስቀድሞ በአንድ ወይም በሁለት የአውሮፓ ሀገሮች ተገኝቶ እንደነበር ታውቋል።
የመንግስታቱ ድርጅት ዋና ጸሐፊ ጉቴሬዥም ተመሳሳይ ሐሳብን ያነሱ ሲሆን ኮቪድ-19ን ለመከላከል በአጠቃላይ የጉዞ ክልከላዎች ተገቢ እንዳልሆኑ በመግለጽ አማራጭ ያሉትን ሐሳብ ጠቁመዋል።
The people of Africa cannot be blamed for the immorally low level of vaccination.
አፍሪካውያን በቀረበላቸው በሞራል እጅግ የወረደ የክትባት ስርጭትም ሆነ ከዓለም ጋር እየተጋሩ ባሉት የሳይንስና የጤና መረጃ ምክንያት ሊወቀሱ አይገባም። ቫይረሱ ድንበር የለሽ ሆኖ ሳለ ወደ አንድ ሀገር ወይንም ክልል የሚደረጉ ጉዞዎች ላይ ክልከላዎችን ማድረግም ሆነ አንድን ሀገር መገደብ እጅግ ኢፍትሃዊ እንዲሁም አደገኛ የሆነ ስህተትና ውጤት አልባም ነው። ስለዚህ መንግስታት ተደጋጋሚ ምርመራዎችን ከሌሎች ውጤታማ ከሆኑ መመሪያዎች ጋር በማቀናጀት ተግባራዊ እንዲያደርጉ እንዳማራጭ ጥሪ አቀርባለሁ። ይሄ ብቻ ነው ምጣኔ ሀብትና የጉዞ ተስፋዎችን ሳይውክ የቫይረሱን ስርጭት እንዲቀንስ የሚያደርገው። በመቀጠል ደግሞ ዓለም ከሞራል ውጪ ኢፍትሃዊ የሆነ ያልተመጣጠነ የምጣኔ ሀብት መቋቋሚያ መንገዱን ማስተካከል ይኖርበታል።
በአፍሪካ 6.7% የሚሆነው ህዝብ የኮቪድ-19 መከላከያ ክትባት እንደደረሰውም ተገልጿል። ሁለቱ ከፍተኛ ባለስልጣናት አህጉሪቱ ኮቪድ-19 ካሳደረባት ጫና እንድትላቀቅም ነጻ የንግድ ቀጠናን ማጠናከር፣ አካታችና ዘላቂ የሆነ ልማት አስፈላጊነትንም ያነሱ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አህጉሪቱ በኮቪድ-19 ወረርሽኝ ምክንያት ምጣኔ ሀብቷ ክፉኛ ተደቁሷል ብለዋል።
We focus on a number of keys to economic recovery for Africa. First,
ይህ ፍጹም ተቀባይነት የሌለው ነገር ነው። አፍሪካ ከወረርሽኙ በፊት ጥሩ እየተሻሻለች ነበር። ላለፉት 10 አመታት በዓለም ላይ በፍጥነት እየተመነደገ የመጣ እድገት ብታስመዘግብም አሁን ግን ዓለም አቀፍና ውጤታማ የሆነ ትብብር ባለመኖሩ ምጣኔ ሀብቱ ወድቋል።
አፍሪካ ኮቪድ-19 ካሳደረባት ጫና እንድታገግም ሽግግሩ ቁልፍ በሆኑ በኃይል አቅርቦት፣ የምግብ ስርዓት፣ የዲጂታል ትስስርና መሰረተ ልማቶች ላይ ትኩረት ማድረግ እንደሚያስፈልገውና ይህም የመንግስታት የበጀት እቅድ ተግባራዊ እንዲሆን እንደሚረዳ አስታውቋል። ከዚህ በተጨማሪም የአፍሪካ ሀገራት የውጭ ቀጥተኛ መዋለ ንዋይ ፍሰትና የብድር ቅነሳ ለስራ ፈጠራና ማህበራዊ ድጋፍ ማድረግ እንዲሁም ድህነትን ለመቀነስ እንደሚረዳም አስታውቋል። አያይዘውም በቅርቡ በግላስጎ ስኮትላንድ በአየር ንብረት ለውጥ ዙሪያ የተደረሱ ስምምነቶች ለአየር ንብረት ለውጥ አነስተኛ ሚና እየተጫወተች ነገር ግን ጉዳቱ ደግሞ ከፍተኛ በሆነባት በአፍሪካ ትልቅ ሚና እንዳለው በማንሳት አወድሰዋል። ሁለቱ ባለስልጣናት የአየር ንብረት ለውጥ በማዕከላዊ አፍሪካ፣ በአፍሪካ ቀንድ፣ በምዕራብ አፍሪካና በሳህል ሀገራት ስላሳደረው ጫናም መወያየታቸውን አስታውቋል። ሌላው በዚህ አመታዊ ስብሰባ ላይ በከፍተኛ ሁኔታ የተነሳው አህጉሪቱ እየተጋፈጠችው ያለችው የሰላም፣ የደህንነትና የልማት እንዲሁም የሰብአዊ አያያዝ ጉዳዮች ነው። ከዚህ አንጻርም በማዕከላዊ አፍሪካ ሪፐብሊክ፣ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና ሱዳን ባለው ጸጥታ ዙሪያና በመላው አህጉሪቱ እያሽቆለቆለ ስለመ የመጣው የሰብአዊ መብት አያያዝም በማንሳት መወያየታቸውን አስታውቀዋል። በማዕከላዊ አፍሪካ በፕሬዝዳንት ዲዮዶራና በሁሉም አካላት የተደረገውን የተኩስ አቁም አድንቀዋል። ከዚህ በተጨማሪም በኢትዮጵያ ጉዳይ ላይ ጋዜጠኞች ጥያቄ ያነሱ ሲሆን በአሁን ሰዓት ኢትዮጵያ ውስጥ ያለውን ግጭት ለማስቆም በአፍሪካ ህብረት በኩል ስለሚደረገው ጥረት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ለቀረበላቸው ጥያቄ እንዲህ ሲሉ አስረድተዋል።
ኢትዮጵያን በተመለከተ እንደ አውሮፓውያን የዘመን አቆጣጠር በህዳር 2020 ዓ.ም በትግራይ ችግር ነበር። ካለፈው ዓመት ህዳር 9 አንስቶም የአፍሪካ ህብረት በጉዳዩ ላይ ስራ ጀምሮ ነበር። ድርጅቱ የኢትዮጵያን ሉዓላዊነት፣ አንድነትና ራስ ገዝነትን አረጋግጧል። በተመሳሳይ ደግሞ ይህን መሰል ችግሮች ሊፈቱ የሚችሉት ፖለቲካዊ በሆነ ውይይት እንደሆነ አቋም በመያዝ እስካሁን እንደጸናን እንገኛለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም የአፍሪካ ህብረት ጊዜያዊ ፕሬዝዳንት እንዲሁም ከአፍሪካ ህብረት ኮሚሽን ጋር በመሆን 3 የቀድሞ የአገር መሪዎችን በመምረጥ በሁለቱ አካላት መካከል እንዲያሸማግሉ ልዩ ልዑክ ልከን ነበር። ይህን መሰል ጥረቶችም መጀመሪያ ላይ የሚቻሉ አልነበሩም። የፌዴራል መንግስቱ ይሄ የሀገር ውስጥና የፍትህ ጉዳይ ነው ብሎ ያምን ነበር። እነኚህ ሰዎች የጦር ሰራዊቱን አባላት የገደሉና በጦር ሰራዊቱ ላይም ጥቃት የከፈቱ ነበሩ። ስለዚህም የመንግስት አቋም ያ ነበር። ከዚያ በኋላ ግን ችግሩ ወደ ለየለት ጦርነት በማምራት መባባስ ያዘ። ነሐሴ ወር ላይ እኔ ራሴ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦቦሳንጆን በአፍሪካ ተፋሰስ ሀገሮች በተለይም ደግሞ በኢትዮጵያ ላይ ትኩረት በማድረግ እንዲሰሩ ልዩ ልዑክ አድርጌ መረጥኳቸው። እርሳቸውም በሁለቱም ወገኖች መካከል ዳግም ግንኙነት እንዲጀመር አድርገዋል። በአዲስ አበባ በጣሊያንና ትግራይ መካከል ተመላለሱ። እስካሁን ድረስም 3 ጊዜ ተመላልሰዋል። ሁለቱንም ወገኖች አዳምጠዋል። መንግስት ህወሓት ወደ ድንበሩ እንዲመለስ ይሻል። በተጨማሪም የጠቅላይ ሚኒስትር አብይ አህመድን መንግስታዊ ህጋዊነት እንዲቀበልና እውቅና እንዲሰጥ ይፈልጋል። በሌላ በኩል ህወሓቶች የሰብአዊ አቅርቦት እንዲሻሻል ይፈልጋሉ። የጉዞ ኮሪደሮች እንዲከፈቱ፣ የኤርትራ ኃይሎች ለቀው እንዲወጡና በክልሉ የህዝብ አገልግሎት አቅርቦቶች እንዲመለስም ይፈልጋሉ። በሰፊው ካነሳነው በሁለቱም ወገኖች በኩል እነኚህ ችግሮች ናቸው የሚነሱት። ከሁለቱም ጋር መነጋገራችንን ብንቀጥልም እንዳለመታደል ሆኖ ግን በተጨባጭ አሁን ያለው ጦርነቱ ቀጥሏል። በእርግጥ ሰሞኑን ግንባር ላይ ጦርነቱ እንደቀጠለና ብሎም መረጋጋት እየመጣ መሆኑን አይተናል። ነገር ግን ይህ ሁኔታ በጥልቅ ያሳስበናል። ከዚህ አኳያ ከተባበሩት መንግስታት ድርጅት ጋር አንድ ላይ ቆመናል። የሚያሳስበን ጉዳይ የተኩስ አቁም ነው። ይሄ በእርግጠኝነት መሆን አለበት።
በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አሁን ላይ ነገሮች እየተሻሻሉ መምጣታቸውን እንዲህ ሲሉ ገልጸዋል።
I have good news. I mean 157 trucks arrived to Mekelle.
መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብአዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል፣ ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግስታት ድርጅት በረራዎቹን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ።
ከዚሁ ጋር ተያይዞ የመንግስታቱ ድርጅት ከሰሞኑ ተጨማሪ መረጃዎችን ያወጣ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 3.7 ሚሊዮን ሰዎች በአማራ ክልል፣ 500 ሺህ በአፋር ክልል፣ 5.2 ሚሊዮን የሚሆኑ ደግሞ በትግራይ ክልል ከፍተኛ የሆነ የምግብ ድጋፍ ይሻሉ ሲሉ አስታውቋል። ከነዚህ ውስጥም 400 ሺህ የሚሆኑት ከፍተኛ በሆነ ረሃብ ውስጥ እንደሚገኙም ገልጸዋል። ቃል አቀባዩ አያይዘውም ባለፈው ሳምንት 157 የሰብአዊ ድጋፍ አቅርቦትን የጫኑ መኪኖች መቀሌ መድረሳቸውን ዳግም ያስታወሱ ሲሆን፣ ነገር ግን ወደ ትግራይ ክልል ከባለፈው ነሐሴ ወር ጀምሮ የነዳጅ አቅርቦት አለመድረሱን በመግለጽ በአሁን ሰዓትም 8 የነዳጅ መኪኖች ከአፋር ክልል ለመውጣት ፍቃድ እየጠበቁ ነው ሲሉ ገልጸዋል። ከባለፈው ሳምንት ጀምሮ በሳምንት ሁለቴ ከአዲስ አበባ መቀሌ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ሰራተኞች የአየር ጉዞ መጀመሩንና ሰራተኞችን ማለዋወጥ እንዲሁም ለስራ ማስኬጃ የሚያገለግል ገደብ ያለው የጥሬ ገንዘብ መተላለፉንም አስታውቋል። በትግራይ የውሃና የንጽህና አገልግሎት ድጋፍ ለሚሹ 27000 ሰዎች እርዳታ መደረጉን፣ የጤና ድጋፍ ለሚሹ 23000 ሰዎች እንዲሁም ለ179000 ሰዎች ደግሞ የምግብ ድጋፍ መደረጉንም አስታውቋል። በተመሳሳይ በአማራና በአፋርም የሰብአዊ ድጋፍ መጨመሩንና በደሴ ለ35000 ሰዎች በኮምቦልቻም ለ79000 የሀገር ውስጥ ተፈናቃዮች የምግብ ድጋፍ ደርሷል ሲሉ አስታውቋል። በአፋርም ለ86000 ሰዎች ተመሳሳይ እርዳታ መደረጉን ገልጸዋል። ከአፍሪካ የጸጥታ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የህዳሴው ግድብን ጉዳይንም ያነሱ ሲሆን፣ የህብረቱ ሊቀመንበር ፕሬዚዳንት ቴክሸዴ ሰላማዊና ገንቢ የሆነ መፍትሄ ለመፈለግ የሚያደርጉትን ጥረት በማድነቅ አልፈዋል። ከጸጥታ ጋር ተያይዞም የማዕከላዊ አፍሪካ ያለው የጸጥታ ችግር፣ ሽብርተኝነትና የቻይና ጉዳይን በተመለከተ ያለው ችግር ምን ይመስላል በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ የአፍሪካ ቻይና ግንኙነት እንደ ችግር መታየት የለበትም ሲሉ አስረድተዋል።
Moi, je ne le prends pas comme défi. Les défis du continent sont connus.
ይህ እንደ ችግር ያነሳችሁት ነገር እኔ እንደ ችግር አላየውም። ችግሩ በአገሪቱ ያለ ነው። ይህን እናውቃለን። ከቻይና ጋር በትብብር በሚኒስትሮች ደረጃ በዳካር ሴኔጋል የቻይና የአፍሪካ ፎረም አለን። ለተለያዩ አይነት ጥምረቶች በተለይም ለምጣኔ ሀብታዊ ጥምረት ነጻ ይሆን አህጉር ነን። ለኛ ቁልፉ የሀገሪቱን ፍላጎት መጠበቁ ነው። ይህም በአህጉር ደረጃም ሆነ በአገር ደረጃ እየተከበረ ነው።
ሊቀመንበሩ በአህጉሪቱ የሽብርተኝነት ስጋት መኖሩን አንስተው ከሊቢያ እስከ ሞዛምቢክ በተለይም በሳህል አካባቢ ከፍተኛ የሆነ የሽብርተኝነት ስጋት አለ ያሉ ሲሆን፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአፍሪካ ተልእኮ ጋር በመሆን ሽብርተኝነትን የመዋጋት ኃላፊነት እንዳለውም አሳስቧል። በተጨማሪም ለሁለቱም ባለስልጣናት በአሜሪካ ድምጽ ጋዜጠኛ ማርጋሬት በሽር በአሁን ሰዓት በሱዳን ሽግግር መንግስት ቢቋቋምም ህዝቡ ግን አሁንም ለተቃውሞ ጎዳና ላይ መሆኑን እንዴት ታዩታላችሁ በሚል ለቀረበላችሁ ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ወታደራዊ መፈንቅለ መንግስቱ በአፍሪካ ህብረት ተቀባይነት እንዳላገኘ አስታውሰው፣ ነገር ግን አሁንም ቢሆን በወታደራዊ ኃይሉና በሲቪሉ አመራር መካከል የተደረሰው ስምምነት ሊያመልጥ የሚገባው እድል አይደለም ሲሉ ሀገሪቱን በማረጋጋቱ ረገድ ያለው ሚና አጽንኦት ሰጥተው አሳስበዋል። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም በዚህ ጉዳይ ላይ እንዲህ ብለዋል።
pour la libération du premier ministre Ndok pour son rétablissement comme premier ministre.
ጠቅላይ ሚኒስትሩ ወደ ስራ ገበታቸው እንዲመለሱ ተዋግተናል። እኔ ራሴ ጀነራል አብዱል ፈታ ቡርሃንንና ጠቅላይ ሚኒስትሩን አነጋግሬያቸው ነበር። ለኔ ጠቅላይ ሚኒስትሩ ተለቀው ወደ ስራቸው መመለሳቸው ትልቅ ስኬት ነው። በህዝቡ ዘንድ ስላደረው ስሜት መረዳቴን ለመግለጽ እወዳለሁ። ወታደር መሩን መፈንቅለ መንግስት የተመለከቱ ሰዎች የተደረሱ ስምምነቶች ላይ ጥያቄ ሊኖራቸው ይችላል። በዚህ መልኩ ያለውን የህዝብ ምላሽ እረዳለሁ። ይሄ ማለት እጅግ ብዙ ሰዎች ወታደሩ የተሳተፈበትን ምንም ነገር አንፈልግም እያሉ ነው። ነገር ግን ምክንያታዊ መሆን ያስፈልጋል። አሁን ያለንበት ሁኔታ የተመቻቸ አይደለም። ነገር ግን ወደ ዲሞክራሲ የሚወስደን ሂደት ነው።
ዋና ጸሐፊው አክለውም ህዝቡ ለጠቅላይ ሚኒስትር አብደላ ሐምዶክ በቀጣይ ሽግግሩ ላይ ድጋፍ ሊያደርግ ይገባል ሲሉም አሳስበዋል። በተመሳሳይ በጥቂት ሳምንታት ጊዜ ውስጥ በሊቢያና በሶማሊያ ስለሚኖሩ ምርጫዎችም ከጋዜጠኞች ጥያቄ ቀረበላቸው ሲሆን፣ በሶማሊያም ሆነ በሊቢያ የሚደረጉት ምርጫዎች ሰላማዊ እንዲሆኑ መሰራት እንዳለበት አጽንኦት ሰጥተው ሁለቱም ገልጸዋል። ሁለቱ ባለስልጣናት በቀጣይ 6ኛው የአፍሪካ ህብረት የተባበሩት መንግስታት ስብሰባ በጋራ በሚደረስ ስምምነት በመጪው በጎርጎሮሳውያኑ 2022 እንደሚደረግ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። Thank you.